ሰላም ጤና ስጥልኝ የተከበራችሁ አድማጭ ተመልካቾቻችን እንደምን አምሽታችኋል ከአሜሪካ ድምጽ ዋሽንግተን ዲሲ ከዛሬ እለተ ረቡ ሐምሌ 6 2014 ዓ.ም የጋቢና ቪኦኤ መሰናዶ ጀምሯል ለምሽቱ ከያዝናቸው ዘገባዎች መካከል ጥቂቶቹን እናስተዋውቃችሁ
የዲዮች ስፖርት ኖታችን ላይ በየትኛውም ነገር መጫወት ይችላል በየትኛውም ነገር መጀመር ይችላል ባሮጌ ኳስ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው ከፍ ሲል ደግሞ እግር ኳስ ያጣሞች ነው
የሰማችሁት የኢትዮጵያ እግር ኳስ ብሔራዊ ቡድን እግር ኳስ አሰልጣኝ አቶ ውበቱ አባተ ነው በምሽቱ የጋቢና ቪ እንግዳ አድርገናቸዋል ሌሎች ዘገባዎችና ጥንቅሮችንም ይዘናል መሰናዶን እየመራው ኤደን ገረመው በምስልና ድምጽ ምህንድስናው ኤልያስ አስማረ ከመላው የአሜሪካ ድምጽ ዘጋቢዎች እንዲሁም ደግሞ የስቱዲዮ ባለሙያዎችና የዲጂታል ባለሙያዎች ጋር አብራችሁን ታመሹ ዘንድ በአክብሮት እንጋብዛለን አሁን ወደ ዘገባዎቻችን ነው የምንሻገረው በቅርቡ በሰሜን አሜሪካ የተደረገው የኢትዮጵያን የስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያ ብሔራዊ ቡድንን ለታሪካዊ ድል እያበቁ የሚገኙት አሰልጣኝ ውበቱ አባተ ናቸው። በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር አጭር ቆይታ አድርገዋል። አሰልጣኝ ውበቱ በተለይም ትውልድ ኢትዮጵያውያን የኢትዮጵያን እግር ኳስ በማሳደጉ ረገድ ሊጫወቱ ስለሚችሉት ሚናም የሚሉት አላቸው። ሀብታሙ ስዩም ነው ያነጋገራቸው እንደሚከተለው ይቀርባል።
አሰልጣኝ ውበቱ ዛሬ ያገኘው ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት አመታዊ የስፖርትና የባህል ፌስቲቫል ላይ ነው። የስካውን ቆይታ ምን ይመስል ነበር? እዚህ ያለውን የስፖርት መንፈስና ወንድማማችነት እንዴት አየኸው?
ያ ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው። ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር ስፖርታዊ ድሩን ሁሉንም ታድም ያለውኝና በጣም ደስ ብሎኛል።
እንደው ከስካሁን እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይታል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተ ይሆን?
አዎ፣ ማለት ከአቅም አንፃር ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶችን አይቻለሁ።
አሰልጣኙ በሱ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ እግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት?
ትክክል ነው። ያው መጨረሻው ላይ 11 ለ11 ገብተህ ተጫዋት እንጂ እነዛን 11 ለመፍጠር ብዙ ስራ ከሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልጋል። ሁሉም ህክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ ሁሉም ነገር ያስፈልጋል። ስለዚህ ሞራሉ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ ዩኒቨርሲቲ ሜዳ ውስጥ ነው እና በዚህ ነው ያለ ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ነው ያለ ነው። የዩኒቨርሲቲ ሜዳ ውስጥ 70,000 ሰው ሚዝ ሜዳ ይህን ስታይ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንፃር ከሙያም አንፃር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ኃይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ህዝብ እንደምታየው ስቲል ከአገሩ ጋር ነው ያለውና ያለመገናኘት ይመስለኛል። ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ።
ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብጽ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያና የብዙዎቹ የደስታ ምንጭ ሆኗል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀው ኃላፊነት ግን የጃዙር ጫናና ኃላፊነት የጣለባችሁ ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስከተል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል?
እንዳልከው ትክክል ነው። ከግብጽን ጨዋታ በኋላ የተመሰገበውን ውጤት ተከትሎ ብዙ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ይችላል። ህዝቡ ባገኘበት ቦታ የሚሰጥ ሞራ ደስታው ተጨማሪ ስራዎችን እንዲሰራ ነው የሚያደርግ። በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትን እያልን ጊዜ እያጠፋን እየደከምን ስለሱ ብቻ በመነጋገር ከማሳለፍ ይልቅ ከመጀመሪያው ቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቅደን እየተንቀሳቀስን ነው። እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻኑ ውድድር አለን፣ የማጣሪያ ውድድር። ለሱ ተጫዋቾችን ጠርተናል። ከነገ ጀምሮ ወደ ሆቴል ይገባሉ። እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን።
በራዲዮም በቴሌቪዥን የሚተላለፍ ዝግጅት ነው። የሚከታተሉ ኢትዮጵያውያን ሕጻናቶች አሉ። በጨርቅ ኳስ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆን ምን ማድረግ ነው ያለባቸው?
እንዳልከው እግር ኳስ ታች ላይ የልጆች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ይችላል፣ በየትኛውም ነገር መጀመር ይችላል። ባሮጌ ኳስ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የአብታሞች ነው፣ ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው። የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊንድ ትሆናለህ፣ ከወደድክ ጥረት ታደርጋለህ፣ ከወደድክ ብትወድቅም መነሳት እንዳለ ታምናለህ። ስለዚህ እንትናቸውን አላማቸውን ማስተካከል ይችላሉ ብዬ ነው የማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው ማለት ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን። ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው። እሱ ደግሞ የነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደርጉ ሰዎች የባለሙያዎች ችግር ነው ማለት ነው። ልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው እንዳያቆማቸው ጥሰው መውጣት እንዲችሉ ራሳቸው ማዘጋጀት አለባቸው። ይሄ ከሆነ ህልማቸው ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሩን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ ምን ላይ ይመስለኛል።
እጅግ በጣም አመሰግናለሁ።
አሰልጣኝ ውበቱ አባተን እጅግ አብዝተን እናመሰግናለን። በመቀጠል ደግሞ ለየት ያለ የጤና ርዕስ ነው የምናነሳው። በቅድሚያ ግን እናንተን ጠይቃችሁ በእንቅልፍ ልባችሁ ተነስታችሁ ነቅታችሁ ስትጓዙ ወይ በር ስትከፍቱ ስትሉ ራሳችሁን አግኝታችሁ ታውቃላችሁ? በቤት ውስጥ ስትይ ያለ ሰው ይህንና ሌሎች መሰል ድርጊቶችን ሲፈጽም አጋጥሟችሁ ያውቃል? በእንቅልፍ ልቡ ማለት ነው። ብዙ ጊዜ በእንቅልፍ ልቡ ሆኖ መጓዝ የሚያጋጥም ሲሆን ሊፈጠሩ ስለሚችሉባቸው ምክንያቶች የህክምና ባለሙያዎች የራሳቸው የሆነ ማብራሪያ ይሰጣሉ። ይህን መሰል ሁኔታዎች ሲደጋገሙም የህክምና ባለሙያዎችን እንድናማክር የጤና ሳይንስ ያዛል። ይሁንና በማህበረሰባችን ውስጥ ይህን መሰል ሁኔታዎች ሲከሰቱ ቻል የሚባሉ ሲሆን አንዳንዴ ደግሞ ሲባባሱ መንፈሳዊ መፍትሄን ለመፈለግ የሚኬድባቸው ሁኔታዎች አሉ። እንግዲህ ተከታዩ ዘገባ ዮናታን ዘብዴስ ይህ ችግር ካለባቸው ወጣቶች መካከል ጥቂቶቹን አነጋግሮ ያደረሰ ነው። ቀጥሎ ይቀርባል።
የአዋሳ ዩኒቨርሲቲ ተማሪ 23 ዓመቱ ሀብታሙ ቆምላቸው ከአመታት በፊት በእንቅልፍ ልቡ ይሄድ እንደነበር ይናገራል።
የአልጋ ሽፍት ማድረግ ምኝታ ከዚህኛው አልጋ ተኝቼ ኑሬ ከዛ መጨረሻ ላይ ከዛኛው አልጋ ጧት ስነቃ ማታ የተኛውበት ለምሳሌ መዝበል ከሆነ ጧት ላይ ከገመድ አልጋ ሊሆን ይችላል፣ ገመድ አልጋ ከተኛው ደግሞ ከመዝበል ወይም ብቻዬን ተኝቼ ከነበርኩ ጧት ስነቃ ከሰው ጋር ማለት ነው ተኝቼ ማለት ነው።
በእንቅልፍ ልቤ ምን እንዳደረግኩ አላውቅም። ማታ የተኛውበት አልጋና ጧት የሚነቃበት ስለሚለያይብኝ ይጠይቃቸውና እነሱ እንዳልወሰዱኝ ይልቁንስ በእንቅልፍ ልቤ እንደሚሄድ ነግሮኝ ነበር ብሏል። እሱ ከእንቅልፍ ማነስ ወይም መብዛት ጋር የተያያዘ ነው ብሎ እንደሚያስብ፣ ቤተሰቦቹ ደግሞ ምናልባት ሰክሮ ነው ብለው ያስቡ ይሆናል እንጂ እንደ አንድ የጤና ችግር አስበውት አያውቅም ሲል ተናግሯል።
ቤተሰቦቹም ተሳስቀን ዝምናለን ስለ እንደ በሽታ ምናምን አንቆጥረውም ወይ ስለክ ብዙን ጊዜ ደግሞ ውጭ አብዛኛው እንደ በሽታም ይቆጠረው ካለ ከቤት ከፍቶ ምናምን ሻወር ወስዶ ይመጣል አራን እና ሱስ ነው እንደ በሽታ ሞር የሚታይ።
በሌላ በኩል ሴና ሱፋ የተባለች ወጣትም በእንቅልፍ ልቧ ትሄድ እንደነበር አያቷ ወደ ውጭ እንዳትወጣባቸው በሩን ከውስጥ ይቆልፉ እንደነበርም ተናግራለች።
በልጅነቴ በእንቅልፍ ልቤ የሚሄድ እንደነበረኝ ይሄንንም ያወቅኩት እቤት ሲነገረኝ ነው። እኔ ይሄ ነገር እንደሚከሰት አላቀም ነበር እና ግን አሁን ላይ ተቻለው። በልጅነቴ ግን ያረጋው ነበር ቀን ላይ ያለሽ ሁሉ ስትጫወቺ ምናምን የምታሳልፊው ጊዜ በህልምሽ መጥቶ ነው የምታረጊው ብላ ስለምታስብ ብዙ ጊዜ ሰምረ የምታረጋው በሩን ከፍቼ እንዳልወጣ በር ነበር የምትዘጋው።
ይሄ ነው ብዬ መግለጽ የማልችለው ነገር ነው ያለችው ሴናም አሁን ግን በእንቅልፍ ልቧ እንደማትረሳውቃለች።
እኔ እንጃ እንዴ ነው ብዬ ለመናገር ይከብደኛል ግን ምረም ይመስለኝ አሁን ላይ ትቻለሁ ይሄን ነገር በልጅነቴ ያረገው የነበረ ነገር ነው። ያው ጨዋታን ፈልጋ ሄዳለሁ ብዬ ነው ማስበው አላ ቤት ውስጥ እንዳለው አውቃለሁ ማለት ነው። ይሄ ድብቆ አይምሮዬ ቤት ውስጥ እንዳለ አምኗል። ስለዚህ ከቤት እንደወጣ ነው ጥረት ያያረኩ ያለሁት።
በእንቅልፍ ልብ መሄድ እንደመጠሪያው መጓዝ ወይ መሄድ ብቻ አይደለም ሰዎች ከእንቅልፋቸው ተነስተው የሚያደርጓቸው ሌሎች እንቅስቃሴዎችና ድርጊቶችን የሚያካትት ሲሆን ቪዲዮን ውብነህን በእንቅልፍ ልቡ የአካል ብቃት እንቅስቃሴዎችን ጭምር ያደርግ እንደነበር ገልጧል።
አባላ አንድ ሁለት ያፈናረገ እንዲው ከእንቅልፍ የተነስቼ ባርፈች ወጥቼ ይሆነ ልብሴን አውልቄ ጥዬ ደሞ ዲፈንዳይሽም ለኔ ወይ ነበር እንደውም አንዳንዴ እየቀለዱብኝ መስለኝ ነበር ይሆናል አይደልና ያን ያህል ሲሪየስ አልሰኩት።
አባቱ ወደ ህክምና ጣቢያ ወስዶት እንደነበር ያስታውቀው ጌዲዮን አባቱ ችግሩን እንቅልፍ ከመጣት ጋር የተያያዘ ነው ብሎ ቢያምንም ሌሎች የቤተሰብ ክፍሎች ግን የተለየ እይታ እንደነበራቸው ይናገራል።
የመጠራጠር ነው ምንድነው የሜንታል ፕሮብለም ነው ወይ ዲስኦርደር ነው ወይ የሆነ የሚቆይ በላይፍ ታይም ላይ የሚቆይ አይነት ችግር ነው የሚል አመለካከት ነበራቸው የተወሰኑት።
ሀብታሙ በሱ ላይ የአካል ሆነም የስነ ልቦና ጉዳት ባይደርስበትም ዳሩ ግን አንድ የሚያውቀው የሰፈራቸው ልጅ በዚህ ምክንያት ህይወቱ ማለፉን አስታውሷል።
ለሊት ራስ በራሱ ጊዜ ወጥቶ ሄደ ከዛም በኋላ ጧት ሲፈልግ ታጣ መጨረሻ ላይ በደንብ ተፈልጎ ምናምን ባህር ውስጥ ገብቶ ተገኘ ሞቶ ማለት ነው።
እንቅልፍ በጣም ስለምትወድና ወደ ውጪ ለመውጣት የምትሞክረውም ድብን ያለ እንቅልፍ ከወሰዳት በኋላ መሆኑን እንደነገሯት ጠቅሳም ምናልባት ከሱ ጋር የተያዘ ይሆናል ብላ እንደምታስብ ተናገረችው ሴና ከጊዜ በኋላ ግን በራሱ እስኪቆም ድረስ ከፍራት በመንጨ ብቻውን አድራ እንደማታው ገልጻለች።
ከኔ በኋላ ወንድሜ ላይ ይሄ ነገር ተከስቷል። እሱም እንዲው በእንቅልፍ ልቡ ተነስቶ ለመውጣት ይሞክራል አንዳንዴ ያወራል።
የተለያዩ ጥናቶች እንዳመለከቱት ስሊፕ ዋኪንግ ወይም በእንቅልፍ መጓዝ፣ ድንገት ተነስቶ መሮጥ፣ ልብስ መቀያየር፣ ቤት ማጽዳት እንዲሁም የተለመዱ የዕለት ተዕለት እንቅስቃሴዎችን ማድረግ ከፍስልም መኪና ማሽከርከር ሊያካትት ይችላል። አንዳንዶቹ ለማድረግ የፈለጉትን አድርገው ተመልሰው በራሳቸው ጊዜ ሊተኙ ይችላሉ። ሌሎቹ ደግሞ አብሯቸው የነበሩ ሰዎች መልሰው ሊያስተኙዋቸው ይችላሉ። አግራሞትን የሚፈጥረው ግን በእንቅልፍ ልባቸው የሚሄዱ ሰዎች ምን እንዳደረጉ ባለማወቃቸው ሲሆን ድርግቱ ከ10 ደቂቃ እስከ 1 ሰዓት ርዝመት ሊኖረው ይችላል። የእንቅልፍ እጦት፣ የህክምና ችግር፣ አልኮል መጠጣት፣ ጭንቀትና የአእምሮ ጉዳት መንስኤዎቹ ናቸው ተብሎ ይወሰዳል። ለአሜሪካ ድምጽ ራዲዮም ዮናታን ዘብዲዮስ ሐዋሳም።
ዮናታን ዘብዲዮስን እናመሰግናለን ለዘገባው። በመከታተል ላይ የምትገኙት ከአሜሪካ ድምጽ ዋሽንግተን ዲሲ የሚተላለፍላችሁን የጋቢና ቤ የሬዲዮ በቴሌቪዥን መሰናዶን ነው። በሊባኖስ እጅግ እየሻቀበ የመጣው የኢንተርኔት ክፍያ በሀገሪቱ በሚኖሩ ስደተኛ ሰራተኞች ላይ የዕለት ተዕለት ኑሮ ላይ ጫና አሳድሯል። በትውልድ ሀገራቸው ካሉ ቤተሰቦች ጋር ለመገናኘት እንዲሁም ደግሞ እርስ በራሳቸው ለመረዳዳትና ስራቸውን ለማቀላጠፍ የሚጠቀሙበት የኢንተርኔት ዋጋ በጣም በመጨመሩ እንደወትሮው ለመኖር አስቸጋሪ ሆኗል ይለናል። ተከታዩ ዘገባ ቀጥሎ ይቀርባል።
ቤት በማጽዳት ስራ የምትተዳደረው ኬንያዊቷ ኖኤል ሙሳንጋ በሊባኖስ ቆይታዋ በሀገሪቱ የተከሰተውን የኢኮኖሚ ድቀት፣ የኮቪድ ወረርሽኝና በቤሩት ወደብ የተከሰተውን ከባድ ፍንዳታ የመሰሉ ፈተናዎች አልፋለች። የኢንተርኔት አገልግሎት የሚሰጣት ቴሌኮም ኩባንያ ክፍያዋን በእጥፍ እንደሚጨምር በነገራት ጊዜ ግን ከቤተሰቧና ከስራዋ ጋር ያላት ብቸኛ የመገናኛ መስመር አደጋ ላይ በመውደቁ ስጋት ገብቷታል። በጊዜያዊነት የምትሰራው ስደተኛዋ ኖኤል ሙሳንጋ ገበያዋ ከእጅ ወደ አፍ ነው። የስልክ አገልግሎት ዋጋ እጅግ መቆለል ደግሞ ያላትን ጥቂት የስልክ ደቂቃዎች ለቤተሰብና ለአሰሪዋቿ እንድታከፋፍል አስገድዷታል።
Through the internet you connect with your family, most important your family because you are far away from them.
በኢንተርኔት አማካኝነት ከቤተሰብ ጋር ትገናኛለህ። ከቤተሰብ ብዙ ርቀን ስለምንገኝ እጅግ አስፈላጊ ነው። ስራ ፍለጋንም ከባድ ያደርጋል። አሰሪዎች በአካል መጥተው አይፈልጉም። ስለዚህ ከበድ ይላል። በሊባኖስ የሚገኙ የስደተኛ ሰራተኞች የወደፊት ዕጣ ምን እንደሚሆን ለመናገር አስቸጋሪ ነው።
የተባበሩት መንግስታት ድርጅት እንደሚለው በሊባኖስ 250,000 የሚሆኑና በአብዛኛው ከሳራ በታች ካሉ ሀገሮችና ከደቡብ እስያ የመጡ ሰራተኞች ይገኛሉ። በአገሪቱ የሚሰሩት ካላፋ በተባለውና ከውጪ የሚመጡ ሰራተኞች ከአሰሪዎቻቸው ጋር ስምምነት በሚያደርጉበት አሰራር ነው። ካላፋ ቀጣሪዎች በሰራተኞቻቸው ህይወት ላይ ከፍተኛ ቁጥጥር እንዲጭኑ አድርጓል ሲሉ የመብት ተሟጋቾች ይናገራሉ። በሊባኖስ ባለፉት 3 አመታት የታየው የኢኮኖሚ ድቀት በእንቅርት ላይ ጆሮ ደግፎ ሆኗል። በኑሮ ውድነቱ ምክንያት ቀጣሪዎች ለሰራተኞቻቸው የሚከፍሉት በአማካይ ከ150 እስከ 400 ዶላር ስለከበዳቸው ሰራተኞቻቸውን መንገድ ላይ ለመጣል ተገደዋል። አንዳንዶቹ ሰራተኞች ጽዳትና ህጻናት ጥበቃ የመሳሰሉትን ስራዎች በግዚያዊነት በመስራት ኑሯቸውን በመግፋት ላይ ናቸው። ይህም ቢሆን ቀላል አልሆነም። የሊባኖስ የገንዘብ አቅም በ95% ሲቀንስ የምግብና የትራንስፖርት ዋጋ ደግሞ በ11 እጥፍ ጨምሯል። አሁን ደግሞ የኢንተርኔት ዋጋ መጨመር ሌላ ፈተና ሆኗል። የስልክ ማስተላለፊያ ጣቢያዎች በስራ እንዲቆዩ የሚያስፈልጋቸው ነዳጅ ማግኘት አስቸጋሪ በመሆኑ ባለፈው አመት የስልክ ተደራሽነት አሽቆልቆሎ ነበር። የስልክ ክፍያ በአገሪቱ የገንዘብ አቅምና በውጪ ምንዛሪ መሰረት እንዲተመን መንግስት መመሪያ በማውጣቱ የመብት ተሟጋቾች እንደሚሉት የተገልጋዮች ክፍያን በአራት እጥፍ አሳድጎታል። በስደተኛው የማህበረሰብ አንቂነትም የምትሳተፈው ሙሳንጋ እንደምትለው የኢንተርኔት ጭማሪ የስደተኛ ሰራተኞችን ህይወት የሚጎዳ ነው።
ሊባኖን ናው if you continue sitting here you are wasting your time here.
እዚህ ሊባኖስ መኖር የምትቀጥል ከሆነ ጊዜህንና ጉልበትህን ማባከን ብቻ ነው የሚሆነው። ምንም መልካም ነገር ሲመጣ አይታይም። በጊዜያዊነት ሰርተህ ለስልክ፣ ለምግብ፣ የቤት ኪራይ፣ ጄኔሬተር ስትከፍል ለራስህ የምትቆጥበው ወይም ወደ ሀገርህ ለቤተሰቦችህ የምትልከው አይኖርህም። ስለዚህ ወደ ሀገር ተመልሶ ሌሎች አማራጮችን መመልከት የተሻለ ነው።
ኢትዮጵያዊቷ የስደተኞች ማህበረሰብ አንቂ ጽግሬዳ ብርሃኑ እንደምትለው ደግሞ በተለይ የኮሮና ወረርሽኝ ከባድ በሆነበት ወቅት በቋሚነት በቤት ውስጥ ለሚሰሩት ሰራተኞች የስልክና ገመድ አልባ ኢንተርኔት አገልግሎቶች እጅግ አስፈላጊ ነበሩ።
The one who lives outside, which is the live-out workers, they have to have internet.
ከውጭ ሆነው የሚሰሩት ኢንተርኔትና 3G ሁልጊዜ ያስፈልጋቸዋል። ጊዜያዊ ስራዎችን ለማግኘት እንዲሁም ከሌሎች ሰዎች ጋር ለመገናኘት መደዋወል አለባቸው። በቀጥታ መደወል አይችሉም። አብዛኞቹ ዋትስአፕ ነው የሚጠቀሙት። ከአሰሪዎቻቸው ጋር ለመገናኘት ኢንተርኔት የግድ አስፈላጊ ነው። ከቤተሰብ ጋር ለመገናኘትም እንዲሁ።
የአገልግሎት ጭማሪው በአሰሪዎቻቸው ከሚደርስባቸው ወከባና ጥቃት መሸሽ የሚፈልጉ ሰራተኞችን ህይወት አስቸጋሪ ያድርጎባቸዋል። በሰራተኞችም ሆነ በትውልድ ሀገራቸው በሚኖሩ ቤተሰቦቻቸው የአይምሮ ጤንነትም ላይም ተጽዕኖ እንደሚኖረው ባለሙያዎች ይናገራሉ። ከ2019 ወዲህ እየጨመረ በመጣው በሰራተኞች ላይ በሚደርሰው ከባና ጥቃት ምክንያት በትውልድ ሀገራቸው ያሉ የነዚህ ሰራተኞች ቤተሰቦች ስልክ ካልተደወለላቸው ትልቅ ጭንቀት ውስጥ ይገባሉ። ሮይተርስ ከቤይሩት ለላከው ዘገባ እንግዶ ለነኝ ከአሌክዛንድሪያ ቨርጂኒያ።
ዮሐንስ ኃይሌና ሆሄያት ብርሃኑ የተባሉ ወጣት የሜካኒካል ምህንድስና ባለሙያዎች የቡና ገለባን ወደ አማራጭ ኃይል የሚለውጥ ማሽን ነድፈው በማቅረብ የዚህ አመት የቶታል ስታርታፐር የፈጠራ ውድድር ተሸላሚ ሆነዋል። ሀብታሙ ስዩም በሚቀጥለው ዘገባው ያሰማናል።
የአራተኛ አመት ተማሪዎች ያለን ኢንተርንሺፕ ወጣን ነበር። በዛ ጊዜ የተለያዩ የቡና ዩኒየኖች የመጡ ሰዎችን ስለሆነ ማሽን ትሬኒንግ ማድረግ ድል ተጥሞን ነበርና በቲ ብሬክ ጊዜ ያገኘ ጠየቅናቸው። ምን ችግሮች አሉባችሁ? ምን ችግር ያጋጠማችኋል? ብለን ጠየቅናቸው። የነሱ ምላሽ የቡና ገለባ በጣም ክምር አለ፣ ይበሰብሳል፣ ይከታል፣ ግራችን ያውቡናል። ይህን ስብጠት ሁለን እኛ በጣም ደስ ይለናል የሚል አይነት ምላሽ ከነሱ ተቀበሉ። ብለን ሪሰርች ምሳት ጀመር እዛ ኤሪያ ላይ። ከዛ የተወሰኑ ነገሮችን አነበብን። ኢትዮጵያ ውስጥ ከ280,000 ሜትሪክ ቶን በላይ በአመት ይጣላል ይሄ ቡና ገለባ ማለት ነው። ኢትዮጵያ ቡና አምራች ሀገር ናት። በዓለም ደረጃ አምስተኛ ደረጃ ላይ ነው የምትገኘው አሁን ላይ። እና በቃ ይሄ በጣም ቡና ገለባ አለ። ስለዚህ ችግር ነው ገለባው። ስለዚህ እንደምን ወደ መፍትሄ እናመጣለት ወደሚለው መጣን። ስናይ ወደ ኢነርጂ መቀየር ይችላል፣ ወደ ከሰልነት መቀየር እንደሚችል ተረዳን። ስለዚህ ያንን ነው ወደ ተግባር ለማምጣት ይሄድ ነው የመመደቂያ ጽሑፋችን ያደረግነው። ከዛም በኋላ ከተመረቅን በኋላ ወደ ስራነት ለማድረግ እየጣርን ያለ ነው ማለት ነው።
የእናንተ የቴክኖሎጂ ውጤትም ሆነ ከቴክኖሎጂ ውጤቱ ጋር ተያይዞ የምታቀርቧቸው ምርቶች ምን አይነት ተጓዳኝ ችግሮችን ይቀርፋሉ? ምን አይነት ጠቀሜታ አለው? ለማህበረሰቡም ለስነ ምህዳሩም በአጠቃላይ ያለው ጠቀሜታ ምን ይመስላል?
ሶስት ችግሮችን ነው በዋነኝነት አይደንቲፋይ አድርገን እየሰራን ያለ ነው። ቅድም ዮሐንስ እንደነገረ የመጀመሪያው የዌስት ፕሮብለም ነው ወይም የተረፈ ምርት ችግር ነው። ሁለተኛው ደግሞ የኃይል እጥረት ነው። ሶስተኛው ደግሞ ኢንዶር ፖሊሽን ወይም የቤት ውስጥ አየር መበከል የምንለው ነው። እና የመጀመሪያዎቹን ሁለቱን የተወሰነ ስለነካካው ዮሐንስ ሶስተኛው ላይ ፎከስ ላድርግና ምናልባት ወደኋላ እንመለሳለን። የቤት ውስጥ የአየር መበከል ማለት በአብዛኛው በገጠሩ ኢትዮጵያም ሆነ በመላው አፍሪካ በመላው ዓለም ያው እንጨት በቤት ውስጥ ለማብሰያነት እንገለገላለን። ይህም በምንገለገልበት ጊዜ በቤት ውስጥ በሶስት ጉልቻ የእንጨቱ ጭስ ቤቱን እየሞላው ያፈነው ነው ምግብ የሚበስለው። እና ይሄ ደግሞ በጣም እኛን ይህን ቁጥር ስናይ ባስደነገጠን መልኩ 4 ሚሊዮን ሰዎች በዓመት በዓለም ዙሪያ ይሞታሉ። ይህ ቁጥር ከኤች አይ ቪ ከቲቪ እና ከማሌሪያ በላይ ነው ማለት ነው። በአመት እነዚህ ሶስት ትልልቅ ተላላፊ በሽታዎች ይህን ያክል ሰው አይገድሉም። የቤት ውስጥ የአየር መበከል ወይም ደግሞ ኢንዶር ፖሊሽን የምንለው ማለት ነው በኢትዮጵያ ውስጥ ብቻ ደግሞ ወደ 50,000 ሰዎችን ይገላል በአመት። እና ይህንን ሙሉ ለሙሉ የሚያጠፋ ጋዚፋየር ስቶቭ የሚባል ጭስ አልባ ምድጃ ዴቨሎፕ አድርገናል ማለት ነው። ይህ ምድጃ እንጨትን ብናነድበት ከሰልም ብናነድበት ሌሎችም እኛም እናመርታቸውን ፔሌት እና ፒኬቶችን እነዚህም የተሻሻሉ የክሰል እንክብሎች እና የክሰል ፕሮዳክቶች ብንጠቀምበት ጭስ የማይኖረው እና ደግሞ እሱ ብቻ ሳይሆን የፊውል ኤፊሽንሲ በ90% ሲጨምር ወይም ደግሞ የነዳጅ ቁጠባ በጣም የሚያሻሽል ፕሮዳክት ሰርተናል። ከሱም በተጨማሪ ደግሞ አንድ የሰራ ነው ወደፊትም ለማስፋት የምናስበው በየመንገዱ የፋስት ፉዶችን ወይ ፈጣን ምግቦችን ለሚሰሩ ወጣቶች ዲስትሪቢዩት ሊደረግ የሚችል ፋስት ፉድ ፑሽካርት የሚገፋ ጋሪ ሰርተናል። እሱም በዚሁ የጋዚፋየር ስቶቭ የሚሰራ ወይም በዚህ ጭስ አልባ ምድጃችን የሚሰራ ነው። ስለዚህ የተለያዩ ፕሮዳክቶች አሉን። እነዚህ ፕሮዳክቶች በጣም ችግር ፈቺ ናቸው ከኢነርጂን ሴቭ ከማድረግ አንጻርና ከተለያዩ ነገሮች አንጻር በጣም ጠቃሚ ናቸው። ወደፊትም ልንመጣበት የምናስበው ቴክኖሎጂ አሁን ኮንሰፕት ደረጃ ላይ ያለ አሁን ከጥቂት ጊዜ በኋላ ሞክረን ደግሞ ወደ ገበያም ልናወጣው የምንሞክረው ደግሞ ኤሌክትሪክ ማመንጨት ከምን ከእነዚህ ፔሌት እና ብሪኬቶች ከተለያዩ ዌስቶች 85% በግብርና የሚተዳደር ሀገር ነው እና በጣም ሰፊ የሆነ የግብርና ምርት አለ። ከዛ ደግሞ ሰፊ የሆነ የግብርና ተረፈ ምርት ደግሞ አለ እና ይህንን ደግሞ ወደ ኤሌክትሪክ መጠቀም እንችላለን በጣም አፎርደብል በሆነ መንገድ ብዙ ዋጋ በማያስከፍል ብዙ ነገር ከውጭ በማናስመጣበት ሁኔታ ይህን ነገር ሽፋን መስጠት ስለምንችል ያንን ደግሞ ወደፊት የምንመጣበት ቴክኖሎጂ ነው። አሁን በእጃችን ያለው ደግሞ ይሄ ዮሐንስ የነገረህ ነው ማለት ነው።
ይሄ እናንተ የፈጠራ ስራ ዓለም አቀፍና ሀገር አቀፍ ሽልማቶችንም እያሸነፈ ይገኛል። የብዙ ሰዎችንም ህይወት እየለወጠ ይገኛል። እዚህ ቦታ ከመድረሳችሁ በፊት ግን የራስዎ ጣውረድና ፈተና ያለው ይመስለኛል። ያልተለመደ ነገር ነው ይዛችሁ የመጣችሁት። በኃይል አማራጭነት የሚታሰቡ ንጥረ ነገሮችና ቁሳቁሶች አሉ። የቡናን ገለባ ግን እንደ ኃይል አማራጭነት ይዞ የመምጣቱ ሐሳብ አዲስም ነው እንግዳም ነው። የማሳመኑ ሂደት ምን አይነት ነገሮችን ፈጠረባችሁ? ያለውን ጣውረድስ ዮሐንስ ጠቅላላ አድርገህ አስረዳን።
ይሄንን ወደ ተግባር በመናመጣበት ጊዜ ብዙ አይነት ቻሌንጆችን አጋጥመውናል። አንደኛው ቻሌንጃችን ምንድነው? ፕሮዳክቱን ሰዎች ማሳየት ያስፈልጋል። መጀመሪያ ሰዎች ይሄን ሐሳብ እንዲቀበሉን እና ሐሳብ እንዲያምኑበት ማሳየት ነበረብን። ስለዚህ ትልቁ ቻሌንጅ አነበለኛ። ከዛም በኋላ ያንን ነገር ለመፍታት ተለያዩ የተመቶችን ውስጥ ነበረ ተለያዩ ዲጂቶች ጋር ኢንጂዎች ጋር በመነጋገር ፕሮቶታይፕ በመስራት እና ያንን ፕሮዳክት ለማሳየት ይችላል ነበር። እና ሰዎችም ይሄን አይነት ሚንሶችን መጠቀም ፕሮዳክታቸውን ማሳየት ይኖርባቸዋል ብለን እናስባለን። እነዚህን ቻሌንጆች ግን ከሰዎች ጋር በመተባበር ከሰዎች ጋር ጥሩ ኮሚኒኬት በማድረግ ያንን ፕሮዳክት ማውጣት ያስፈልጋል። ምክንያቱም በተለያዩ ሴክተሮች ሰዎች ችግሮች አሉባቸው። እነዚህን ችግሮች ደግሞ ወደ ተግባር አውጥተን ለሰዎች መፍትሄ መሆን መቻል አለብን ብዬ አስባለሁ። እና ጠንካራ መሆን ወደ ፕሮዳክት ነገሮችን መቀየር ያስፈልጋል። ጥሩ ኮሚኒኬት ማድረግ እና ኦፖርቹኒቲዎችን መጠቀም ሰዎች የሚጠበቅ ነው ብዬ አስባለሁ።
ሁለት አይነት ስራዎችን ነው አሁን እየሰራችሁ ያላችሁ። በአንድ በኩል ይሄ አቅርቦ የመሸጡ የንግድ ጉዳይ አለ። ሁለተኛው ደግሞ በርካታ ሰዓትና ትኩረት የሚፈልግ የፈጠራ ባለሙያነት፣ የመሐንዲስነት፣ የነዳፊነት ስራም ጎን ለጎን ትሄዳላችሁ። እንዴት ነው ይሄንን አቻችላችሁ መሄድ የቻላችሁት? ሁለቱ ነገሮች እንዳይጋጩ ለማድረግ የምትሄዱበት ሂደት ምን ይመስላል የሚለውን ሆሄ አጠቅላላ አድርገን ገረን።
እኛ ሜካኒካል ኢንጂነሮች ነን እና እንደ ሜካኒካል ኢንጂነሮች የምናምነው ነገር አለ። ይሄ ምንድነው? ቴክኖሎጂን ወደ ሀገር ማምጣት አለብን እና ደግሞ ሀገራችን ወደፊት ለመሄድ በእኛው በራሳችን አንዳንድ ነገሮችን ፈጥረን የራሳችን ችግሮች በራሳችን ፈጥተን ነው ወደፊት መሄድ ያለብን ብለን እናምናለን። እና እንደ ማንኛውም አይነት ነጋዴ አንድን ነገር ከውጭ አምጥተን ከዛ አባስተን የሆነ ምርት ለገበያ ማቅረብ ብቻ ሳይሆን እኛ ይሄን ነገር ሰራ ነው የሚለውን ነገር እንፈልገዋለን። እኛ ይሄ ማሽን ፔሌታይዚንግ ማሽን የሚባለው ያው ከተለያዩ ፕሮዳክቶቻችን መካከል አንደኛው ኢትዮጵያ ውስጥ ማሽኑ ከዚህ በፊት ተሰርቶ እንግዲህ እኛ እናቀርብ የሚያቅሰው ካለ ሊያርመን ይችላል። ሁለተኛው ፕሮዳክታችን አለ ከዚህ በፊት ማሽኑ ተሰርቶ ያውቃል ከዚህ በፊት ነገር ግን ይሄ መጀመሪያው ተሰርቶ ያውቃል። እና እኛ በዩኒቨርሲቲ ዲዛይን አድርገን የዩኒቨርሲቲ መምህራንና ኤክስፐርቶች ፈትነው ይሄ ነገር ጥሩ ነው ብለው አፕሩቭ አድርገው ስህተታችንን አርመው ከዛ ደግሞ ታላላቆቻችን በዚህ ሙያ በሜካኒካል ኢንጂነሪንግ ሙያ ያሉ ሰዎች ደግሞ አስተያየት ሰጥተውበት ይሄን በዚህ አድርጉ ብለውን ፈትነውን ከዛ ደግሞ ፕሮዳክቱን መሬት ላይ አውርደን ፕሮቶታይፕ ሰርተን ከዛ ደግሞ ማሽን ሰርተን ወደ ምርት መምጣት ይሄ ትልቅ ጆርኒ ነው ብለን እናስባለን። እንደ ንግድ ብቻ ትርፍን ብቻ አይተንም አይደለም የምንሰራው ማለት ነውና
የኤሮብ ምሽት ሐምሌ 6 2014 ዓ.ም መሰናዷችንን እዚህ ላይ ፈጸምን። በዝግጅቶቻችን ላይ ያላችሁን አስተያየቶች ቪኦኤ ሃርት ላይ ለጋቢና ቪኦኤ ያላችሁ ታደርሱን ዘንድ እንጋብዛለን። ሳስተናግዳችሁ አምሽው የደንገረመው ነበር። ከመላው የአሜሪካ ድምጽ ስቱዲዮ ባለሙያዎችና ዘጋቢዎች ጋር እዚህ ላይ ተናበታችኋለን። ደህና ደሩ።